እዚህ በሰዎች ያውቃሉ እግዚአብሔርን ቃል ከረዥም ጊዜ ጀምሮ ካምና ጀምሮ አብረን እየተካፈልን ነው። በዚህ ርዕስ የጌታን መንገድ መከተል በሚል አንድ አማኝ ክርስቶስን የህይወቱ ጌታ አድርጎ ክርስቶስን የሚከተል ሰው ስለ ጌታ መንገድ ማወቅ የሚገባውን ስለ መንገዱ ባህሪያት ተመለከተን ቀጥሎ ደግሞ ጌታን በመከተል ሂደት ውስጥ ላይ መንገዱ ላይ ለመጓዝ እኛ ክርስቲያኖችን ሊያግዙ የሚችሉ አንዳንድ ከኛ የሚጠበቁ እርምጃዎችን እየተመለከትን ነበር። እንግዲህ ዛሬ ሱን ነው የምንቀጥለው። ኦሬዲ በጣም ረጅም ጊዜ ሆኖናል። እርምጃ 5 እና የመጨረሻው ነው። በርግጥ ይሄኛው እርምጃ በጸሎት መትጋት አንዱ የግዴታ በጌታ መንገድ ላይ ለመቆየትና እስከ መጨረሻው ድረስ ሩጫውን ጨርሶ ከጌታ ጋር ለመገናኘት የሚያበቃው አንዱ እሱ ነው ብለናል። አብዛኛውን ጊዜ በዚህ ትምህርት እንደምታስተውሱት የምናደርገው ምንድነው? ጌታ አስተማረውን ወይም ያዘዛቸውን የእግዚአብሔር ቃል ክፍሎች እየተመለከትን ነው እየተማርን የነበረው። ስለዚህ አሁን ምንድነው የምናደርገው? አጠር ያለ ስለባለፈው ነግራችሁና መነሻ አርገን የምንገለገልበትን እግዚአብሔርን ቃል ክፍል አነብና ከዛ አጭር ጸሎት አርገን ለዛሬ ደግሞ ምናየውን እንቀጥላለን። እንግዲህ በጸሎት መትጋት የሚለውን ሐሳብ ከዚህ ነው የወሰድነው። ሐዋርያው ጳውሎስ በእግዚአብሔር መንፈስ ምሪት ለተሰለንቆች ሰዎች በጻፈው መልእክት ውስጥ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ የሚለው ሐሳብ አለና ይሄ በርግጥ የሐዋርያው የጳውሎስ ብቻ ሐሳብ እንዳልሆነ ታውቃላችሁ። ጌታ ራሱ በተያዘበት ሌሊት ሲጸልይ አስቀድሞ ከመያዙ በፊት ሲጸልይ የሆነውን ታውቃላችሁ። ከሱ ጋር የነበሩት እንቅልፍ በጣም አስቸግሯቸው ነበረ። እሱ ደግሞ እየተጨነቀ ነበር ከፊት ለፊት እየመጣለውን ነገር እያሰበና ምን አላቸው መጨረሻ ላይ ወደ ፈተና እንዳትገቡ ትጉና ጸልዩ። ከባድ ጊዜ ከፊት ለፊት እየመጣ ነው፣ እናንተ ደግሞ በጣም እንቅልፍ አሸንፋችኋል እና ወደ ፈተና እንዳትገቡ ትጉና ጸልዩ። በትጋት መጸለይ የጌታን ትእዛዝ ነው ሌላችሁ ፈልጌ ነው። ሳታቋርጡ ጸልዩና ትጉና ጸልዩ ተመሳሳይ ሀሳብ ነው ያለው። ትጋት የሚጠይቅ ነገር አስቸጋሪ መሆኑን ነግሬያቸው ለከዚህ ትጉ የሚል ሀሳብ ካለ ነገሩ ቀላል አይደለም ማለት ነው። ያታግላል፣ ትግል አለበት የሚለውን ተነጋግረናል። በአጭሩ የባለፈውን ክፍል እንመልከት። እንግዲህ ባለፈው እንደምታስታውሱት በጸሎት መትጋት የሚለውን ሀሳብ ጌታ ራሱ ያስተማረውን ጸሎት ለምን አንድ ባንድ አናይም፣ እዛ ውስጥ ትልቅ ትምህርት አለ ብለን እሱን ጸሎት ነበር ማየት የጀመርነው። የጌታ መንገድ ላይ ለመጓዝ ጌታን ለመከተል ጌታ ራሱ ካስተማረው ጸሎት ለምን አንደረደርም ተባብለን ስለ ጸሎቱ የተወሰነ ሀሳብ ሰጥቻችሁ ነበር። ባለፈው እንደነገርኳችሁ ወይም የነበራችሁ እንደምታስታውሱት ወይም ኋላ ላይ መሰማችሁ ካላችሁ ምንድነው ጸሎቱ በደብዳቤ የተመሰለ ነው። መግቢያ ሀሳብ አለው፣ ዋና ፍሬ ነገር ሁለት ሀሳብ አለው፣ መጨረሻ ላይ ደግሞ መጠቅለያ ወይም መደምደሚያ ሀሳብ እንዳለው አራት ሀሳቦች ጸሎቱ ውስጥ እንዳሉ ነገርኳችሁ እና ከዛ በባለፈው ክፍለ ጊዜ የጸሎቱ መግቢያ ነበር ያየነው። ምን የሚለውን የጸሎቱ መግቢያ በሰማያት የምትኖር አባታችን ሆይ ብላችሁ ጌታ ጸሎቱን ራሱ ሲጀምሩ እንደዚህ ነው መጀመሪያ ያለባችሁ ብሎ ስለተናገረ ለደቀ መዛሙርቱና ሄዶ እኛም ጋር ስለደረሰ በሰማያት የምትኖር አባታችን ሆይ የሚለውን ሀሳብ ነበረ የጸሎቱ መግቢያ ነው እሱ። እግዚአብሔር እንዴት ነው አድሬስ ማድረግ ያለብን? ሁለት ነገር ነበር የተመለከትነው በባለፈው። የመጀመሪያው ምንድን ነው ያለው? የእግዚአብሔርን አድራሻ ማወቅ ተገቢ ነው። ከእግዚአብሔር ጋር ኮሚኒኬት ከማድረጋችን በፊት ወይም እግዚአብሔርን በጸሎት ለመነጋገር ስንቀርብ የእግዚአብሔርን አድራሻና የእኛን አድራሻ በሚገባ በአንጻራዊነት ማወቅ ያስፈልጋል። እግዚአብሔር ቤት ነው ያለው፣ ከፍ ባለ መቅደሱ ነው ያለው ሁሉ ብለናል። እግዚአብሔር የት ነው ያለው? በሰማያዊ ስፍራ ነው ያለው። ወይም እግዚአብሔር ያለው በእግዚአብሔር ዓለም ነው፣ ሁሉንም የሚገዛና በእኛም ዓለም እንኳን የሚገኝ ቢሆንም እግዚአብሔር በሙሉ ህልውናው የት ነው ያለው? በእግዚአብሔር ዓለም ነው ያለ ነው እኛም የምንናፍቀው። እዚህ ጋር ስንጨርስ ጠቅልለን የምንገባበት የእግዚአብሔር ዓለም የሚባል አለ። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ያጓጓል እዛ ጋር ያለው ዓለም ማለት ነው። እና እግዚአብሔርን በአድራሻው ማወቅ በጣም ወሳኝ ነው ብለናል። ጌታ ዝም ብሎ አይደለም እንደዚህ ብላችሁ ጀምሮ ያለው። የእግዚአብሔርን መገኛ ስናቅ፣ ከፍ ያለ መሆኑን ስናቅ፣ ያለንበት ሁኔታ ወይም ለእኛ ከፍ ብሎ የታየንና የሚያስጨንቀን ነገር ሁሉ ምን ይሆናል? ከእግዚአብሔር ከፍታ አንግል ደግሞ ስንመለከት ሁሉ ነገር ትንሽ ይሆናል፣ ሁሉም ነገር ዝቅ ያለ ይሆናል ነበር የተባባል ነው። ሁለተኛው በመግቢያ ውስጥ የተመለከት ነው እግዚአብሔርን ስንቀርበው በጸሎት እግዚአብሔር በሰማያት ስፍራ መኖሩ ብቻ ሳይሆን ደግሞ አባታችን ሆይ ብለን እግዚአብሔርን አድረስ ማድረግ እንችላለን፣ ወይም እግዚአብሔርን በጸሎት ልንቀርበው እንችላለን። እሱ ነገር በጣም ትንሽ እንዳልሆነ ተነጋግረናል። በብሉይ ኪዳን የእግዚአብሔር ልጅ የሚባለው ያዕቆብ ወይም ከሱ የወጡ ሰዎች እንኳን እግዚአብሔር ለኔ በኩሬ ነው ብሎ ከሰው ልጅ ማከለ የመረጠው የእስራኤል ህዝብ እንኳን እግዚአብሔርን አባት ብለው ለመጥራት አይደፍሩም ነበር። መብቱም አልነበራቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን ከመጣ በኋላ ሰው ሁሉ የእግዚአብሔር ልጅ የሚሆንበት መንገድ ስላሳየ ነው ረዲ ልጆቹ ለሆኑ ሁሉ እግዚአብሔርን ሲቀርቡ እግዚአብሔርን እንደ አባት ነው መቅረብ ያለባቸው። እንግዲህ እንደ አባትም ስንል እንደ መልካም አባት ነው። ታዲያ ሁሉም ሰው መልካም አባት የለውም እንዳጋጣሚ ሆኖና ያ ስሜት ወይም ያ ኮንሰፕት የማይገባቸው ይኖራል። ለማንኛውም ግን እግዚአብሔር ሰማያዊ አባታችን የሰራን መገኛችን የሆነው አባታችን እግዚአብሔር ለኛ አባ ብለን እንድናቀርበው ይፈልጋል። በክርስቶስ በኩል ወደኛ ቀርቧል ማለት ነው። ስለዚህ መግቢያውን ባለፈው እንዲህ ባለው ሁኔታ ከተመለከትን የተነሳንበትን እግዚአብሔርን ቃል ክፍል እናንብና አጭር ጸሎት አድርገን የዛሬውን እንመለከታለን። ዛሬ ሁለተኛውን ሐሳብ ነው የምንመለከተው። ስለ ጌታ ጸሎት ስንናገር መግቢያ አለው፣ ስለ እግዚአብሔር መንግስትና ስለ ጽድቅ ትኩረት የሚያደርግ አለ፣ ቀጥሎ ደግሞ ስለ ምድራዊ ህይወታችን ደግሞ ትኩረት የሚያደርግ ፓርት አለው፣ ከዛ በኋላ መጠቅለያ ወይም መደምደሚያ አለው ተባብለና ስለዚህ ዛሬ ሁለተኛውን ፓርት ነው የምናየው። ስለ እግዚአብሔር መንግስትና ስለ ጽድቅ ቀድሞ መጸለይ የሚገባን ነገር፣ ምንም ነገር ወደ እግዚአብሔር ፊት ለመጠየቅ ስንቀርብ መቅደም ያለበት አለ። ቅደም ተከተሉ ጥምር ዋጋ እንዳለው ተነጋግረናል። ዝም ብሎ አይደለም ጌታ እንደዚህ ያስተማረው። ወይ ከበደላችን ከንስሐ ጀምሩ ማለት ይችላል ነበር፣ ግን እንደዛ አይደለም ያስ። ስለዚህ ቅደም ተከተሉን ጭምር ያስተማረን እየተማረን በደንብ በጥልቀት እናየዋለን። እሺ፣ ክፍሉ የሚገኘው እዚህ ጋር እንደምታዩት ወይም የማይታያቱም ከሆነ ማቴዎስ ወንጌል ምዕራፍ 6 ላይ አለ ይሄ ጸሎት። ሉቃስ ወንጌልም ላይ አለ። በርግጥ ማቴዎስ 6 ከቁጥር 9 እስከ 13 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ እናንተ ግን እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን ከክፉ አድነን እንጂ ከክፋት አይልም ከክፉ አድነን እንጂ። በነገራችን ላይ ስለ ዲያብሎስ ነው የሚያወራው። አሁን እኛ ዝም ብሎ እንትን ነው የሚመስለን፣ ከክፋት አድነን እንጂ ነው የሚመስለው። ከክፉ ነው አድነን እያለ ያለው። ክፉ የሆነ ያለ አንድ የሚታወቅ የሰው ልጆችን ህይወት ማጥፋት የሚፈልግ ከእግዚአብሔር ዓለም እኛም መነጠል የሚፈልግ አንድ እና አንድ ብቻ ነው ክፉ። ስለዚህ ጌታ ምን ያለ ሲጸልዩ፣ ከክፉ አድነን ብላችሁ ጸልዩ። ለምን? ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል። ክፉ ሁልጊዜ ኦፖርቹኒቲ ይፈልጋል ወደኛ ህይወት ለመግባት። መንግስት፣ ኃይል፣ ክብርም ለዘላለሙ ያንተ ነው አሜን ይላል። ይህንን ሁሉ ቀስ እያልን እናያለን በሂደት ማለት ነው። ለዛሬ እንግዲህ የምንመለከተው የእግዚአብሔር መንግስት ላይ ፎከስ የሚያደርገውን ክፍል ነው ብለናል። ከዚህ ከቁጥር 9 የመጨረሻው ፓርት ጀምሮ በቀይ ያሰመርኩትን ፓርት ነው ማለት ነው ዛሬ የምናየው። ስለዚህ ጌታ እንዲያስተምረን እንጸልይ። መቼም ቁጭ ብለንም ስንሰማ ከህፃንነታችን ጀምሮ ስንለው የኖርነው ነገርም ስለሆነ ምን አዲስ ነገር እዚህ ውስጥ እኖራለን እንችላለን። ግን የእግዚአብሔር ቃል ሁልጊዜ አዲስ ነው። የእግዚአብሔር ቃል ደግሞ ጥልቅ ነው። በደንብ ቀረብ ብለን ስናየው በህይወት ዘመናችን ልክ እንኳን በቃላችን እንኳን አጥንተን በአእምሯችን ይዘን ያለ ንባብ መጽሐፍ ቅዱስን ሳንገልጥ የምንላቸው እግዚአብሔር ቃሎችን እንኳን ተጠቅሞ ጌታ አዳዲስ መልእክቶችን ለህይወታችን ለወቅታ የሚሆነውን ነገር ማምጣት ይችላል። ጌታ ክብር ለእግዚአብሔር ይሆን። ዛሬም እንደዛ ይሆንልን፣ አሜን። አዎ፣ የቆመውም ሰው የተለመደው ሰው ነው። ቁጭ ያላችሁም እዚሁ ቤት ውስጥ አብረን ጌታን የምናመልክ ነን። ስለዚህ ምን አዲስ ነገር ይገኛል አንልም እኛ። በዚህ ስፍራ ማን አለ? የጌታ መንፈስ አለ። ጌታ ምን ብሏል? ሁለትም ሶስትም ሆናችሁ በስሜ ስትሰበሰቡ እኔ ደግሞ በመካከላችሁ ይገኛለሁ ብሏል። ተስፋ ቃል ያለን ሰዎች ነን። በዚህ ስፍራ በእርግጥም የእግዚአብሔር መንፈስ አለ። ሃሌሉያ! የእግዚአብሔር መንፈስ ያስተምረናል። ስለዚህ ልባችንን እግዚአብሔር ለቃሉ ምቹ መሬት ያድርግልን። ቅዱስና የተፈራ ልዑል እግዚአብሔር አባታችንና አምላካችን ሆይ እንደ ቃልህ እንደተማርነው አንተ አባታችን ነህ። በቃልህም ተጽፏል፣ አብርሃም ባያውቀን እስራኤል ባይገነዘበን አንተ በክርስቶስ ኢየሱስ አባታችን ሆነሃል። አንተ አባታችን ነህ። እናመሰግንሃለን፣ እንወድሃለን። ዛሬም በፊት ተሰብስበናል ጌታ ሆይ ከቃልህ እንድታካፍለን፣ በቃልህ እንድትመክረን፣ በቃልህ ወደ እያንዳንዳችን እንድትመጣ፣ ለሁኔታችን የሚሆንን ቃል እንድትሰጠን፣ ህይወታችንን ለማጥራት ቢሆን ህይወታችንን ለማጽናት ቢሆን ቃልህ ወደ እያንዳንዳችን ይምጣ። ቃሌ ወደ እኔ ይምጣ። ቃሌ ወደ ወንድሞቼና ወደ እህቶቼ ይምጣ። እንወድሃለን። ቃልህ በሕይወታችን መጥቶ ይስራብን።
አሜን።
ክብር በሰማይ በምድር ላንተ ይሁን በጌታ በኢየሱስ ስም ጸልየን።
አሜን።
ጌታ ኢየሱስ ይባርካችሁ። ስለዚህ ዛሬ ሁለተኛውን የጸሎቱን ክፍል ነው እናየው። መግቢያውን አይተናል ባለፈው። የእግዚአብሔር መንግስት ላይ የሚያተኩረው የጸሎቱን ክፍል እንመለከታለን። ጌታ አስተማረው ጸሎት ላይ እንደተመለከተው እንግዲህ እግዚአብሔር አባታችን ሆይ ብለን ከጠራነው በኋላ ቀጥሎ እንዲህና እንዲብላችሁ ጸልዩ የተባልናቸው ነገሮች አሉና እነዚህን የምንጸልያቸውን ሐሳቦች የእግዚአብሔር መንግስትና ጽድቅ ላይ ትኩረት እንድናደርግ ነው ቅድሚያ የሚያስተምረን። የሆነ ጉዳይ እንኳን ወደ እግዚአብሔር ይዘን መተን ሊሆን ይችላል፣ ግን አሁንም ትኩረታችን መጀመሪያ ወደ እግዚአብሔር ዓለም ከሆነ በኋላ ነው እዚህ ምድር ላይ በዚህ ጫጭር ዝግባ በማትባል የህይወት ዘመን የሚያስፈልጉን ነገሮች ወደ ድኮ እግዚአብሔር ያቃል። ስለዚህ አሁንም እግዚአብሔር ትኩረታችን መጀመሪያ ወደሱ በመጣን ጊዜ ሁሉ ትኩረታችን መጀመሪያ አባታችን ሆይ ብለን ገና እሱን ከመጥራታችን መቅደም የሚገባቸው ነገሮች አሉ። የኛን ጉዳይ ከመዘርዘራችን በፊት በሱ ፊት ከመዘርዘራችን በፊት ስለዚህ ማንኛቸውንም ነገር ከእግዚአብሔር ከመለመናችን በፊት መንግስቱን ጽድቁን ቅድስናውና ፈቃዱን አስቀድሞ ማሰብ ይኖርብናል። እነዚህ ነገሮች በጣም ወሳኝ ናቸው። ጌታ ስትጸልዩ እነዚህ ነገሮች ናቸው መቅደም ያለባቸው ነው ያለው። ይህም እንግዲህ ጌታ ራሱ ሲያስተምር አስቀድመን ስለ እግዚአብሔር መንግስትና ስለ ጽድቅ ማሰብ ስለሚገባ ነው። የሁለት ዓለም ሰዎች ነን። በአካል በሚዳሰስ በሚጨበጥ ቁሳዊ ዓለም ውስጥ ነው የምንኖረው። ነገር ግን ደግሞ መንፈሳውያን ቁሳውያን ስለሆንን ነው። ሁለት ዓለም አለን። እዚህ ምድር ላይ ለተመጠነ ጊዜ በቁሳዊ ዓለም ውስጥ እንኖራለን። ከዚህ ስንጨርስ ደግሞ የእግዚአብሔር ዓለም የሚባል አለ፣ ዘመን የማይቆጠርበት ዓለም። ስለዚህ ሁል ጊዜ ትኩረታችን ለዛ ነው። ጌታ በተደጋጋሚ ወደ ዘላቂ ወደ ዘላለማዊ ወደማይቋረጠው የማይቋረጥ ህይወት ወዳለበት የእግዚአብሔር ዓለም ትኩረታችንን ለማድረግ ጌታ ሲፈልግ እንደው በአጠቃላይ አማኝ ትኩረቱ ሁል ጊዜ ስለ እግዚአብሔር መንግስትና ስለ ጽድቅ እንደሆነ ይናገራል። ስለዚህ በዛሬው ክፍል 3 ነጥቦችን ቶሎ አብረንና እናንጨርሳለን። ስለ እግዚአብሔር መንግስት ትኩረት አድርጎ የምናገረው የጸሎቱ ክፍል ላይ 3 ነገሮች አሉ። አንደኛው የእግዚአብሔርን ስም መቀደስ ነው። ሁለተኛው የእግዚአብሔርን መንግስት መለመን ነው። ሶስተኛው እግዚአብሔርን ፈቃድ መለመን ነው። እነዚህ 3 ነገሮች በጣም ወሳኝ ናቸው። የእግዚአብሔርን ስም መቀደስ እግዚአብሔር ላይ ትኩረት ማድረግን ይመለከታል። እና እንደ መስዋዕት ደግሞ እኛንም ራሳችንንም እንድናይ ይረዳናል። በነገራችን ላይ ስለ እግዚአብሔር ቅድስና ስለ እግዚአብሔር ጽድቅ ስናስብና እግዚአብሔር ራሱ ላይ ፎከስ አድርገን ማየት ስንጀምር ራሳችንንም አንጸባርቆ ያሳየናል። ያለንበትን የንጽህና ደረጃ ስለሚያሳየን የሆነ መንጻት የሚገባው የቆሸሸ ነገር ካለ ቶሎ እንድናስወግድ ይረዳናል ማለት ነው። ሁለተኛው የእግዚአብሔር መንግስት ላይ ትኩረት እንድናደርግ ነው። የእግዚአብሔር መንግስት አሁን እንደነገርኳችሁ እኛ የሁለት ዓለም ሰዎች ነን። ሁለቱንም ዓለም የሚገዛ መንግስት ነው። የእግዚአብሔርንም ዓለም የሚገዛ መንግስት ነው። እኛ ያለንበትን ቁሳዊውንም ዓለም የሚገዛ መንግስት ነው። ስለዚህ በሁለተኛ ደረጃ መንግስቱ ላይ ነው የምናተኩረው። መንግስቱ ውስጥ ብዙ ነገር አለ። በሶስተኛ ደረጃ ግን ፈቃዱ ላይ ነው የምናተኩረው። ፈቃዱ በዚህኛው መንግስት ብቻ ኦሬዲ በላይኛው መንግስት ይታወቃል። እኛ ገና ወደዛ ስላልሄድን ነው። በላይኛው መንግስት ወይም በእግዚአብሔር ዓለም የእግዚአብሔር ፈቃድ ይታወቃል። በእኛ ዓለም ግን ደግሞ መለመን መቻል አለበት። በእኛ ዓለምም የእግዚአብሔር ፈቃድ አትሊስት እሱን ለምንከተል ሰዎች ምን መሆን አለበት? ግልጽ መሆን አለበት። እድሜያችን እንዳይባክን፣ ጊዜያችን እንዳይባክን ብዙ የማይሆኑ ነገሮች እየገባን በከንቱ የተሰጠንን ጊዜ እንዳንጨርስ ማለት ነው። ስለዚህ በመጀመሪያው ሀሳብ እንጀምር። ብዙም አላቆያችሁም ብዬ ተስፋ አደርጋለሁ። ስለዚህ ይሄኛው የእግዚአብሔርን ስም ስለመቀደስ የሚያወራው ስምህ ይቀደስ በሉ ልክ አባታችን ወይ ካላችሁ በኋላ ስምህ ይቀደስ ብላችሁ ነው መቀጠል ያለባችሁ ብሏል ጌታ። ወደ እግዚአብሔር ስንቀርብ ቅድሚያ መስጠት ያለብን ስሙን መቀደስ ላይ ነው ማለት ነው። የእግዚአብሔርን ስም መቀደስ ማለት ታዲያ ቅድስናውን ማወጅ ካልሆነ በስተቀር ሌላ ነገር ሊሆን አይችልም። ምክንያቱም እኛ አይደለንም የእግዚአብሔርን ስም ቅዱስ የምናደርገው። እግዚአብሔር ኦልሬዲ ምን ብሏል? እኔ ቅዱስ ነኝ ብሏል። ስለዚህ የእሱ የሆነ ሁሉ ምንድን ነው? ቅዱስ ነው አይደለም? ስሙም ቅዱስ ነው ማለት ነው። ስለዚህ የእግዚአብሔርን ስም መቀደስ ማለት ምን ማለት ነው ሊገባን ይገባል። አሁን ዝም ብለን በተለምዶ አባታችን ወይ ካለን በኋላ ስምህ ይቀደስ ብለን ነው የምናልፈው። ከዛሬ በኋላ ግን በማስተዋል እንድናደርግ ጌታ ይረዳናል። አሜን። የእግዚአብሔርን ስም መቀደስ ማለት የእግዚአብሔርን ቅድስና ወደ ትውስታችን አምጥተን ቅድስናውን ለራሳችን ማወጅ ነው እንጂ የእግዚአብሔር ስም ላይ የሚጨምረው የሚቀንሰው ምንም ነገር የለም። ስለዚህ ይሄ ደግሞ የጸሎታችን የመጀመሪያው ክፍል መሆን አለበት ይላል ጌታ። አስቸኳይ ጉዳይም እኮ ሊኖር ይችላል ይዘን የመጣነው ወደፊቱ፣ ግን መቅደም ያለበት እስኪ ቅድስናውን አስብ ነው ጌታ እያላለሁ። የእግዚአብሔርን ቅድስና እንድናስብ የእግዚአብሔርን ከሁሉም ነገር የተለየ መሆን እግዚአብሔርን ከምንም ጋር እንትን እንደው እግዚአብሔር ፐርሰን ነው ወይም በአማርኛ ምን እንደሚባል አላውቅም የሆነ ፈቃድ እውቀትና ስሜት አለው ስለሚባል ብቻ እግዚአብሔር person ነው የሚለው ቃራሱ አይገልጸውም ለኛ ለሰዎች ልጆች እንድገባን ነው እንደኛ ነው ማለት ነው person ነው ስንል እንደኛ ነው የሚለው ነው የሚመጣብን እንጂ እግዚአብሔር ቅዱስ ነው which means ምንም ከእግዚአብሔር ጋር አንድ አይነት የሆነ ነገር የለም በፍጥረት ውስጥ እንዴት ሊኖር ይችላል ላይክ እሱ በሰራው ውስጥም ሊኖርም አይችልም በመጀመሪያ ደረጃ ማለት ነው ስለዚህ በእንደዛ አይነት አሳሳብ እንድንጀምር ነው ጌታ የሚፈልጋ ሰሞን ሲንቀድስ ለራሳችን ነው ስለ እግዚአብሔር የምናወራው ማለት ነው በመሰረቱ እንጂ የእግዚአብሔር ስም ላይ ምን ጨምረው ምን እንቀነሰውም የለም እግዚአብሔርን ሲንቀድስ ስለ ጽድቁ ስለ ቅድስና ስለ ፍርዱ ማሰብ እንጀምራለን ማለት ነው ብቻው ለብቻው በልዩነት መሆኑን ማሰብ እንጀምራለን ቅድስናውን ስናስብ ከዛ መልሶ መስዋዕት ሆኖ እኛን ማሳየት ይጀምራል የመጣንበትን ጉዳይ ለጊዜው ልንረሳው ሁላ እንችላለን ማለት ነው አሁን ለማን ነው ያወራ ያለሁት ክርስቶስን ለሚከተሉ ሰዎች ነው ያወራለሁት የምታልፉበት የህይወት ጣጣ ስነርሶት በዚህ የህይወት ክልል ውስጥ ሁሉም ሰው በሁሉም ሁኔታ ውስጥ ሊያልፍ ይችላል አንዳንዱ ያደለው እንዲያውም ለጌታ ስል ነው በመከራ ውስጥ የሚያልፍ አንዳንዶቻችን ቸስ በራሳችን የህይወት ውጣ ውረድ ነው ዋጋም እንድንከፍል አጋጣሚዎቹ ያስቸገሩን ምናልባትም ግን እዚህ ግባ የሚባል አይደለም ባጭሩ ማለት ነው ስለዚህ ምንም ነገር ይዛችሁ ስትመጡ ወደ ጌታ ስለ ስሙ ቅድስና ማሰብ ሲጀምሩና ያንን አዋጅ ለራሳችሁ ማሰብ ሲጀምሩ መልሶ እኛኑ ማሳየት ይጀምራል ራሳችንን እንድናይ እድል ሰጠናል ማለት ነው እንግዲህ እግዚአብሔር የእግዚአብሔርን ስም የምንቀድሰው ማንነቱ ቅዱስ ስለሆነ ነው ብያችኋለሁ ቅድም እግዚአብሔር እኔ ቅዱስ ነኝ እኔ አምላካችሁ እግዚአብሔር ቅዱስ ነኝ እናንተም እንደኔ ቅዱሳን መሆን አለበት ቅዱሳን ሁኑ ማለት ከተቀረው ህዝብ እንኳን እንደው በሰውነታችሁና ሁለት እግር ላይ የምትራመዱ ከመሆናችሁ አንፃር ልዩነት ባይኖርም የምትለዩበት ገጽ አለ ነው ከተቀረው ተለዩልኝ ሲል ሰውነታችንን ትተን እንደ እግዚአብሔር እንሆናለን ማለት አይደለም ነገር ግን የተወሰነ ሌቭል አለ ከተቀረው እግዚአብሔር ከሌለው ዓለም እግዚአብሔር ያለው ዓለም ሆነን እንዴት መለየት እንደምቻል መጽሐፉ ኦፍ ኮርስ የሚያሳየን ብዙ ነገር አለ በሱ አንፃር መለየት እንችላለን ሰላውያን ላይ እንደተጻፈው ትዛዝም አለብን ማለት ነው። የእግዚአብሔርን ስም ሲንቀድስ እኛን ለቅድስና ይጋብዘናል ማለት ነው። ቅድም እንደነገርኳችሁ የእግዚአብሔርን ስም መቀደስ ማለት ቅድስናው ማሰብ ነው እንጂ ስሙን ተቀደስ ስላልን የሆነ ምን ጨምረው ምን ቀንሰው ነገር የለም ብያቸዋል። ግን መስዋዕት ሆኖ መልሶ እኛኑ ለኛ ያሳየናልና ያለንበትን ሁኔታ ያሳየናል። ስለዚህ ከላይ እንደገለጽኩት ለእግዚአብሔር ማለት ስለ እግዚአብሔር ቅድስና ስንናገር ወይም ደግሞ ስምህ ይቀደስ ስንል ስሙን ሲንቀድስ ስሙ ቅድስና ስለሚጎለው አይደለም ነገር ግን ቅድስና ይገባዋል ማለታችን በልዩነት ያለ ስም ስለሆነ ማለት እንደው ስም ሆነና ከስሞች ጋር ተደመረ እንጂ የእግዚአብሔር ስምና ሌሎች ስሞች እንዴት አብረው ይሄዳሉ ሌሎቹ ሁሉ በሱ የተሰሩ ናቸው እሱ ደግሞ ከነዚህ ሁሉ ነገሮች በፊት ነው የነዚህ ሁሉ ነገሮች መገኛ ነው የሚታየውም የማይታየውም ዓለም ከሱ ነው የሁሉ ነገር ምንጭ ነው እግዚአብሔር ስለዚህ ስሙን የስሙን ቅድስና ስናውጅ ቅድስና ይገባዋል ነው ያለን ያለው እንጂ ሌላ ነገር አይደለም በተጨማሪም ስሙ ይቀደስ እንል በእያንዳንዳችን ህይወት ስሙ ይቀደስ ማለታችን ነው ነገር ወደኛ ነው የሚዞረው ስሙ ይቀደስ በእኔ ህይወት ስሙ ይቀደስ ስሙ ከእኔ ጋር ተያይዞ ሲነሳ ይባክን አትፈርብኝ ነው ወይም አትሰደብ ነው ጸሎት ነው ማለት ነው አይደለም ጸሎት ነው ነገር ይወያረ ስሙ ይቀደስ እንል በእኔ ህይወት ተቀደሰ ታይ ማለታችን ነው እንጂ ስሙ ኦሬዲ እንደተቀደሰ ነው ዓለምን እኛንም ከመፍጠሩ በፊት ኦሬዲ እሱ ቅዱስ ስለሆነ ማለት ነው። ስለዚህ እግዚአብሔርን ስሙ ይቀደስ አባታችን ወይ ስሙ ይቀደስ እንለው በኑሯችን ስሙ ከኛ ጋር መነሳቱ ስለማይቀር እኛንተን ለመከተል የቆረጥን በአንተ ጥላ ስር ለመኖር የወሰንን ሰዎች እንደመሆናችን መጠን ከኛ ጋር ታይዞ ስሙ መነሳቱ አይቀርም። ስለዚህ ባክን ስሙ ምን ይሁን በህይወታችን ይቀደስ በኑሯችን ስሙ ይቀደስ ማለታችን ነው እንጂ ራሱ ስሙ ረድ ምንድነው ቅዱስ ነው ተባብለናል ጌታ ይርዳን አሜን እግዚአብሔር ጸጋን ሊያበዛልን ይችላል እንደዛ ተብሎ ስለጻፈ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል ይላል በቁሳዊም ቢሆን የተገለጸውም ለዚህም እግዚአብሔር ጸጋን ሊያበዛልን ይችላል የሚቆረስ ነገር እንዲኖረን ነው ጸጋን ሁሉ ሊያበዛላችሁ ይችላል የተባለው ግን ለዚህም የእግዚአብሔርን ስም በህይወታችን ቀድሰን ለመኖርም ጸጋውን ሊያበዛልን ይችላል በያምናለሁ እኔ ማለት ነው ዋናው ጸልዩ ከተባለን ይሰጣል ማለት ነው። ስሙ ይቀደስ እንል በእኔ ህይወት በእኔ ኑሮ ስሙ ይቀደስ በእኔ ትዳር ስሙ ይቀደስ በእኔ አገልግሎት ስሙ ይቀደስ በሰፈሬ ከሰዎች ጋር ባለኝ መስተጋብር ስሙ ይቀደስ በስራ ስፍራ ከስራ ባልደረቦቼ ጋር ባለኝ መስተጋብር ስሙ ይቀደስ ለምን የእግዚአብሔር ነኝ ስሙ በእኔ ላይ ተለጥፏል አደጋለሁ ስሙ በእኔ ምክንያት እንዳይሰደብ ነው እንን ጸሎት መጸለይ ያለብኝ ማለት ነው። ስሜ ይቀደስ ማለት ያለብን እግዚአብሔር ይረዳናል። አሜን
አሜን።
እሺ እንቀጥል። መጽሐፍ ቅዱስ ጌታ እግዚአብሔር በኢሳይያስ በኩል ሲናገር መጽሐፍ ቅዱስ ምዕራፍ ኢሳይያስ 8:13 ላይ ምን ይላል? ልትቀደሱ የሚገባው የሠራዊት ጌታ እግዚአብሔርን ልትቀደሱ የሚገባው የሠራዊት ጌታ እግዚአብሔርን ብቻ ነው። ልትፈሩት የሚገባውም እርሱን ብቻ ነው። ልትንቀጠቀጡለት የሚገባውም እርሱ ነው ይላልና አሁን ግልጽ አድርጎልናል። እግዚአብሔርን ቀድሱት ማለት ከኋላ የተከተሉት ሁለት ሐሳቦች ማለት ነው። እግዚአብሔርን ቀድሱት ማለት እግዚአብሔርን በአክብሮት መፍራት ነው። ለእግዚአብሔር ብቻ ምን መሆን መንቀጥቀጥ ነው። ምንም ነገር የሚያስፈራ ነገር አይደለንም እኛ ክርስቶስን የሚከተሉ ሰዎች። ሞት እንኳን አያስፈራቸው ማለት በምድር ላይ ስቃይ ነው መሰለኝ። ከሞት በፊት ስቃይ መስለኛ ሰዎችን የሚያስፈራ አይደል? እኔ አሁን ለምሳሌ ከሞት ልክ ስቃይ ነው የሚያስፈራኝ ማለት በጣም ፔን እየተሰማኝ እየተጉላላው መሞት አልፈልግም እንጂ ቢሞት አይ ዶንት ኬር። ምክንያቱም ሁላችንም ብንሞት ምን እንሆናለን? መጽሐፉ እንደነገረን በቃ አሁን የእውነት ጌታን የምትወዱ ከሆነ ወደ ተሻለ ስፍራ እንደምትሄዱ እርግጥ ነው። ምንም ጥርጥር የለውም እኮ። ግን ስትሄዱ በስቃይ እንዲሆን አትፈልጉም። እኔም አልፈልግም፣ ማንኛችሁም የምትፈልጉ አይመስለኝም። ግን አይገርማችሁም? ጳውሎስ ተናግሯል ኦልሬዲ። መከራ ነው አለ እኮ። መከራም ቢሆን ከክርስቶስ ፍቅር ሊለየ ስላሰቃዩንና ፔን እንዲሰማን ስላደረጉ ከጌታ ጋር የምንነጠል ሰዎች አይደለንም እኛ ማለት ነው። ስለዚህ ፔንም ቢሆን አያስፈራንም ልላችሁ ፈልገን። የሚያስፈራን ሁሉ ዘርዝሩ። ሞት ኦልሬዲ የዚህን ያክል አቅም የለውም ብለናል። ስቃይም ቢሆን ምን አያደርግም፣ ሊያስፈራራን አይችልም። የሚያስፈራራን ይልቁኑ ከእግዚአብሔር ሀሳብ ጋር የተላለፈን እንደሆነ ብቻ ነው መፍራት ያለብን። መንቀጥቀጥ ያለብን መቼ ነው? ለእግዚአብሔር ክብር ብቻ ነው ማለት ነው። ጌታ ይርዳ። እግዚአብሔርንና ስሙን ስንቀድስ ከነዚህ ሁለቱ ነገሮች አንጻር ራሳችንን እንድንፈትሽ ይረዳናል። እግዚአብሔርን ፈራለሁ፣ እግዚአብሔርን ፈራለሁ ማለት ይገርፈኛል ይቀጣኛል በመለው ሰንስ እንዳልሆነ ይገባቸዋል ብዬ አስባለሁ። እግዚአብሔርን ፈራለሁ ማለት እግዚአብሔር በእኔ ህይወት እንዲከብር ጥንቃቄ አደርጋለሁ ወይ ማለታችን ነው እንጂ እግዚአብሔርን ፈራለሁ ማለት እግዚአብሔር ወደ ሲኦል ይጥለኛል ከሚለው አንጻር አይደለም። ይሄ ለእኛ አይሰብክም ብዬ ነው ተስፋ የማደርገው። ከዛ አልፈናል፣ ከዛ ፍርሃት አልፈናል፣ ከዛ ስቴጅ አልፈናል እኛ ኦልሬዲ። ለእግዚአብሔር ብቻ ነው የሚንቀጠቀጠ ወይስ ሌላ የሚያንቀጠቀጠኝ አካል አለ በምድራዊ ህይወቴ ውስጥ እንኳን ማለት ነው። በነገራችን ላይ በመደበኛ ህይወታችን ውስጥ መጽሐፍ ቅዱስ ላይ ጳውሎስ በእግዚአብሔር መንፈስ ተመርቶ እንደጻፈልን ህግ ለህግ ተላላፊዎች ነው። ህግ የሚያከብር ሰው ምንም የሚፈራው ነገር የለውም በምድር ላይ። እግዚአብሔርን ደግሞ የምትፈሩ ስትሆኑ የበለጠ የሚያስፈራችሁ ከእግዚአብሔር ውጪ ምንም ነገር አይኖርም። ከእግዚአብሔር ጋር ያላችሁ ነገር ልክ መሆን አለመሆን ነው የሚያሳስበን እንጂ እንትን ውስጥ ይገባ ይሆን እዚህ ውስጥ ይገባ ይሆን የሚባል ነገር በእኛ ዘንድ አይኖርም ማለት ነው። እና የበለጠ ራሳችንን እንድናይረዳናል ነው የእግዚአብሔርን ስም መቀደስ። ወደ ሁለተኛው ወደ ቀጣይ ሐሳብ እንለፍ። ሁለተኛውን ሐሳብ ደግሞ ላካፍላችሁ። እንግዲህ ስምህ ቀደስ ካላችሁ ባለቀጥሎ ደግሞ ምን በለው አለ ጌታ? መንግስትህ ትምጣ። እሱ ላይ ፎከስ አድርገናል። ነጽተናል፣ ታጥበናል፣ ተስተካክለናል። ቀጥሎ ደግሞ መንግስቱን ማምጣት አለብን። ወደ ሁኔታችን መንግስቱን ማምጣት አለብን ማለት ምንድነው? የእግዚአብሔር መንግስት እሴቶች እኛ ባለንበት ኢንቫይሮንመንት ውስጥ በእኛ በኩል ሆነው ኢንቫይሮንመንቱን ኢንፊልትሬት ማድረግ መቻል አለብን። እኛ የሆነ ቦታ ጌታ ካስቀመጠን የእግዚአብሔር መንግስት እጆችና እግሮች ነን። የእግዚአብሔር መንግስት ቫሊዩ ሲስተም በእኛ በኩል ምን ያደርጋል? ያንን ኢንቫይሮንመንት አፌክት ማድረግ መቻል አለበት ማለት ያ ማለታችን ነው። ስለዚህ ከምንም በላይ ቅድሚያ ሰጥተን መጸለይ ያለብን ደግሞ የእግዚአብሔር መንግስት እንድትገለጥ ነው፣ ወይም የእግዚአብሔር መንግስት በእኔ በኩል አልፎ ተጽዕኖ እንዲያደርግ ነው። እኔ ባለሁበት ኢንቫይሮንመንት ውስጥ መኖሪያ አካባቢ ላይ ሊሆን ይችላል፣ ስራ ቦታ ሊሆን ይችላል። የእግዚአብሔር መሆነ የግድ ሁልጊዜ መለፍለፍ የለብኝም። በነገራችን ላይ የእግዚአብሔር መሆነ በቫሉ ሲስተሜ ማለት ነው። ላይክ ቫሉዎች አሉን አሁን በዚህ ምድር ላይ። እንግዲህ አንድ ሲምፕል ምሳሌ ላንሳና አንደኛው የእግዚአብሔር ዓለም ቫሉ፣ እግዚአብሔር በመጀመሪያ ሰውን ፈጠረ አይደለም? ወንድና ሴት አድርጎ ፈጠራቸው ይላል ለምሳሌ። ስለዚህ በእግዚአብሔር ዓለም ውስጥ ሰው በዚህ ፊዚካል ዓለም ውስጥ ሲኖር ወንድ ወይም ሴት በሚባል ቅርጸት ነው ማለት ነው። ምናልባት ጤና ይጠቅልለን ከዲ ወንድም ሴት የለም። ወደዛ ዓለም ስንገባ ያ ይሄ ጾታ ያው ፋይዳውም ስለማይኖር ለቁሳዊ ዓለም። ነገር ግን በዚህ በቁሳዊ ዓለም ውስጥ በሚኖረን የእድሜ ዘመን ሰው ምንድነው? ወንድና ሴት ሆኖ ነው የተፈጠረው። ይሄ እንግዲህ መጽሐፍ ቅዱሳዊና የእግዚአብሔር ዓለም እይታ ነው። ለቁሳዊ ሰው ለሚጨበጠው ሰው የእግዚአብሔር ዓለም እሴት ምንድነው? ሴት የሚባል የተለየ ቅርጽ ያለው ሰው አለ፣ ወንድ የሚባል ደግሞ የተለየ ቅርጽ ያለው ሰው አለ። አሁን እኛ ያለንበት ዓለም ደግሞ ምን ይያለ ነው? ሰው ካንዶ ዳንዱ ስዊች ማድረግ ይችላል ይላል እንደ ምሳሌ ነው ማለት። እንግዲህ የእግዚአብሔር መንግስት ትምጣ ማለት የእግዚአብሔር መንግስት ፋይል ሲስተም በእኔ በኩል በኃይል ይንቀሳቀስ ማለት ነው። የእግዚአብሔር መንግስት ወኪል መሆነን ካወቅኩኝ መንግስት ትምጣ ብዬ መጸለይ ምንድነው? እንዳላፈር ነው ካወርድ እንዳልሆን ፈሪ እንዳልሆን ላይክ በትክክል እግዚአብሔርን መወከል በሚገባኝ ኤንቫይሮንመንት ውስጥ ተቀምጬ ሳልወክል እድሉ እንዳያመልጠኝና እግዚአብሔርን እንዳላሳፍር ማለት ጭምር ነው ማለት ነው። ስለዚህ መንግስት ትምጣ ስንል በግል ህይወታችን፣ በህብረታችን፣ በሀገራችንና በአጠቃላይም በመድራችን የእግዚአብሔር አሰራርና የመንግስቱን እሴቶች መፈለጋችንን ለእግዚአብሔር መንገር አለብን። አቅም እንደሆነ መንግስት ትምጣ ስንል ጸጋን እኮ ነው በእኛ ላይ የሚያደርገውና የመንግስቱን ሐሳብ ይዘን ወደ ሰዎች ሁሉ እንገባለን። ከዛ እግዚአብሔር በእኛ በኩል አልፎ ሐሳቡን ወደ ሰዎች ልብ ያደርሳል ነው። ሌላ ምንም የተወሳሰበ ነገር የለውም ቃሉ እንደሚነግረን ከሆነ። ስለዚህ የእግዚአብሔር መንግስት በዚህም ምድር ላይ በመኖር በእኛ በኩል ስራውን እንዲያከናውን እለት በእለት እግዚአብሔርን መለመን አለብን። መንግስት ትምጣ ስንል ቀን በቀን በእኔ በኩል አልፈ ስራ እዛ ሰማይ ውስጥ በነገራችን ላይ ቀጥሎ ያለው ሐሳብ ላይ ፈቃድህ በሰማይ እንደሆነች ነው የሚለው። አሁንም ቢሆን መንግስት ትምጣ ስንል መንግስቱ የላይኛውንም ይሄኛውንም ዓለም ይገዛል ብለናል። የእግዚአብሔርንም ዓለም ይገዛል እኛ ለነበተንም ቁሳዊውንም ዓለም ይገዛል ካልን በእግዚአብሔር ዓለም ውስጥ ለዚህ ቁሳዊ ዓለም እንግዲህ ይሄ ቁሳዊ ዓለም የእግዚአብሔር ወርክሾፕ ነው አይደል? የእግዚአብሔር ስራ የሚሰራበት ኢንቫይሮንመንት ከመሆኑ አንፃር እኛ እዚህ ነው የምንኖረው፣ ገና የእግዚአብሔር ዓለም ውስጥ አይደለንም። ስለዚህ ዘካር ያለው እግዚአብሔር ፈቃድ ለዚህ እኛ ላለንበት ዓለም ምንድን ነው የሚለውን የግድ ማምጣት አለብን ማለት ነው። ስለዚህ እግዚአብሔር በእኛ በኩል እለት በእለት በሚሰራው ነው የነገር መቼስ የሚሆነው። ሌላ ታምር አይመጣ ማለት ኮንፈረንስ አድርገን አይደለም ፈቃዱ እዛነ መጥቶ በቃ እዛነ ትንሽ ተነግሮና አይደለም። እያንዳንዳችን ክርስቶስን የምንከተልነን የምንል ከሱ ጋር እስከ ፍጻሜው ለመድረስ ፕሮጀክት ተሸክመን ነው የምንንቀሳቀሰው ማለት ነው። በእኛ ውስጥ እግዚአብሔር አልፎ የሚሰራቸውን አናውቅም፣ ሁሉም አልተገለጠም። ግን በእኛ በኩል እግዚአብሔር እንደሚሰራ መጽሐፍ ወረድ በግልጽ ነግሮናል። ስለዚህ መንግስት ትምጣ ስንል የእግዚአብሔር መንግስት በእኔ ቤት በኩልም ስራ መስራት አለባት ነው። ከእኔ ጋርም አንድም ሁለትም ሶስትም አራትም አምስትም እንደዚህ በዛ ብለንም ደግሞ ስንቀመጥ የበለጠ መንግስቱ ምን ያድርግ በእኛ በኩል አልፎ የሚታይ የሚጨበጥ ነገር ይስራ ማለታችን ነው፣ ያንን ስንለምን ማለት ነው። ስለዚህ መጽሐፍ ቅዱስ ስለ እግዚአብሔር መንግስት የሚናገረውን እንዲያውም እኒየውና አንድ ላይ ለማገናኘት እንሞክር። ሮሜ ላይ ምዕራፍ 14 ቁጥር 17 ላይ ጳውሎስ ስለ እግዚአብሔር መንግስት የተናገረው ነው። የእግዚአብሔር መንግስት ምንድነች፣ የእግዚአብሔር መንግስት ምን አይደለችም የሚለውን የተናገረበት ነው። የእግዚአብሔር መንግስት ምንድነች አለ ሐዋርያው በእግዚአብሔር መንፈስ ተመርቶ፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት እንጂ የመብልና የመጠጥ ጉዳይ አይደለም ተብሏል። እንግዲህ አሁን ጌታን ስለመከተል ነው እያወራን ያለ ነው። ስለዚህ ስለረቀቀው ስለማይዳሰሰው ነገር ግን በሚዳሰሰው በሚጨበጠው በዚሁ በእኛ ዓለም ውስጥ ስለሚሰራው እግዚአብሔር መንግስት ነው የምናወራ። የእግዚአብሔር መንግስት ይስራ ማለታችን ጽድቅና ሰላም ይስፈን ማለታችን ነው። በሰዎች ህይወት በነፍስ ወከፍ ሊሆን ይችላል፣ አጠቃላይ እንደ ህዝብ ሊሆን ይችላል። እሱ ብቻም አይደለም፣ ሰዎች መንፈስ ቅዱስ የሚሰጠውን ደስታ ይለማመዱ ማለታችን ነው። ኦልሬዲ አውቀናል ባይ ዚስ ኤጅ ሁላችን ቢዚ ውስጥ ያለና ምንም ነገር ውስጥ ደስታ እንደሌለ ሰው እግዚአብሔር ከሌለው የሆነን ነገር እንደ ግብ ያስቀምጣል፣ አቺቭ ያደርጋል፣ ወደኋላ ይጥላል፣ አዲስ ግብ እንደገና ማስቀመጥ ይጠበቅበታል። እስኪ ሞት እንደዚህ እንድችው እንደዳከረ ህይወቱ ያልፋ። ነገር ግን የእግዚአብሔር መንፈስ ሲያገኘው ሰው ለሰው የማይመች እና ክንፍር የሚያስመጥጥ የሚመስል ሁኔታ ቁጭ ብሎ ልቡ በእግዚአብሔር ሰላም የተሞላ ነው። ሲዘምር ብዘል ብታዩ ምን አግኝቶ ነው ላልትሉ ትችላላችሁ። ለምን? የእግዚአብሔር መንግስት ውስጥ መሆን ማለት መንፈስ ቅዱስ የሚሰጠውን ሐሴት መለማመድ ማለት ነው። ሰዎች ጥያቄ እኮ ጠይቀው ወደ ጌታ የሚመጡት በትክክል የእግዚአብሔር መንፈስ በእኛ ልብ ውስጥ ስራ መስራቱን ሲያረጋግጡ ነው። እንዴ ኑሯችንን ያያሉ። ከእኔ የተለየ አይደለም። ልጆቹ ከእኔ የተለየ ትምህርት ቤት አይልክም፣ ከእኔ የተለየ ምግብ የሚመገብ አይመስልም፣ ከእኔ የተለየ ልብስ አይለብስም። ግን እንዴት ከእኔ የተለየ ደስታ ሊኖረው ይችላል ብሎ ሰው ምን ሊያደርግ ይችላል? ሊጠይቅ ይችላል። ለምን? የእግዚአብሔር መንግስት ውስጥ ያለ ሰው እና የእግዚአብሔር መንግስት ውስጥ የሌለ ሰው ይታወቃል። በቃ ዝም ብሎ ይታወቃል። ሰዎች ምስክርነት ሲሰጡም ሰምታችሁ ሊሆን ይችላል። ድሮ በደርግ ጊዜ ምን ይላሉ? ክርስቲያኖችን እንዲሁ ብቻ ፊታቸውን በማየት ይለያሉ። ዝም ብሎ ደስተኛ የሆኑ ሰዎች ናቸው። እንደ እብድ የሚያይም ሊኖር ይችላል። ሰው እንዴት ምንም ሳይኖረው ይደሰታል የሚል ሊኖር ይችላል። ኧረ ይሄ ደርሳ ለእኔም ይሰጠኝ የሚል ደግሞ ይኖራል። የጨነቀው ነው እንግዲህ ሄዶ ፋይናል እግዚአብሔር የሚያገኘው። ግን ምን ልላችሁ ፈልጌ ነው የእግዚአብሔር መንግስት በእኔ በኩል ትስራ ማለታችን በትክክል የእግዚአብሔርን መንግስት ቫሉ ሲስተም የሚያሳዩና ሰው በእንጀራና በውሃ ብቻ እንደማይኖር የሚያሳዩ ክስተቶችን ተጠቅሞ ነው እግዚአብሔር እንግዲህ በዚህ ዓለም ውስጥ ራውን የሚሰራው አይደለም። ይሄም የማይጨበጥ የማይዳሰሰው እግዚአብሔር ኃይል ከዚህ ከኛ ዓለም ጀርባ እንዳለ የምታቆት ሱፐርናቹራል በሆነ መንግስት ይሰራ ነው። ስለዚህ እነዚህ ነገሮች ናቸው ሱፐርናቹራል የሆነ ነገር በተለይ መንፈስ ቅዱስ የሚሰራው ስራ ነው። በመንፈስ ቅዱስ የሆነ ሐሴት ወይም ሰዎች ከመንፈስ ቅዱስ ብቻ ደስታ ሲያገኙ ነው እንግዲህ የእግዚአብሔር መንግስት ውስጥ ብቻ ያለ ነገር። ጽድቅም ሰው በራሱ ጥረት ማድረግ አይችልም። ጽድቅ ማለት ከእግዚአብሔር ጋር ተከክል መሆን ወይም በእግዚአብሔር ፊት መሆን መቻል ወይም በእግዚአብሔር ፊት ለመቆም መብት የማግኘት ጉዳይ ነው አይደለም። ጽድቅ ማለት ትክክል መሆን እግዚአብሔር ሲያይ ልክ ሆኖ መገኘት ነው። ስለዚህ እነዚህ ነገሮችም ከእግዚአብሔር መንግስት ወይም ከእግዚአብሔር ዓለም ካልሆነ በስተቀር ሰው በራሱ መፍጨርጨር የሚያመጣው ነገር የለም። ሰላምም እንደዛው እግዚአብሔር ሰላም ካልሰጠ ሰዎች ሰላም ሊሆኑ አይችሉም። እግዚአብሔር ሰላም ከሰጠ ግን ጦር ሜዳ ሆኖ ሰው በሰላም ሊሆን ይችላል። ስለዚህ መንግስት ትምጣ ስንል እነዚህ ነገሮች ጭምር ነው እየጠየቅን ያለ ነው። እኛ በምንንቀሳቀስበት ከባቢ ውስጥ እነዚህ ነገሮች ይዘን ነው የምንንቀሳቀሰው ማለት ነው። እግዚአብሔር መንካት የሚፈልገውን ይነካል። የሚያይ አይኑ የበራለት ምን ያደርጋል? እግዚአብሔር ይነካል። ይህንን ነገር የሚፈልግን ሁሉ ይስባል። ወደ እኛ ሁኔታ ይስብና በዛውም ስለ እግዚአብሔር የመስማትም እድል ያገኛል። እግዚአብሔር በእኛ ሰራ ማለት ነው። ለእግዚአብሔር የምናኮራ ልጆች እንሆናለን። እኔ ከምንም በላይ ሰዎች በእኛ ምክንያት ወደ ጌታ ሲመጡ ነው አይ ቲንክ አብዛኛው ሰው የሚደሰተው። እኔም እንደገባኝ ከሆነ በህይወት ዘመናችን ቢያንስ አንድ ሰው በእኛ ምክንያት ወደ ጌታ ይምጣ ደስ አይልም? ላይክ እንደዚህ በቃ ምንንም ነገር ቢኖራችሁ ባይኖራችሁ በቃ ምንም እንዳይሞቃችሁ እንዳይበርዳችሁ ማያደርግ በሰላም በእረፍት ውስጥ የሚያኖር ጌታ ሁሉም ሰው ቢያገኘው ደስ አይልም? በጣም ደስ ይላል። ሁሉም ሰው የዘላለምን ህይወት የእግዚአብሔርን ዓለም ቢወርስ ደስ ይለናል። ጌታ ስለ ጽድቅና አሁን ከላይ ስለተባሉ ነገሮች መንፈስ ቅዱስ ስለሚሰጠው ደስታ፣ ስለ ጽድቅ፣ ስለ እግዚአብሔር ዓለም ሰላም ይሄ መራብና መጠማት የሚገባ መሆኑን ስናገር ማቴዎስ 5:6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው አለ። ይጠግባሉ። ጽድቅ ልርበን ይገባል ነው ጽድቅ ልርበን ይገባል። ስለ እግዚአብሔር መንግስት እናወራ ጽድቅን ስለ መራብ ነው ማለት ነው የምናወራ። መንግስት ትምጣ ስንል የጽድቅ ረሃብ ልቀቅብኝ እያልን ነው ኢንዳይሬክትሊ ማለት ነው። ስለዚህ እነዚህ ነገሮች በጣም ወሳኝ ናቸው። ጌታን ለመከተል እለት በእለት መንግስቱን ካልለመንን በስተቀር አይሆንም። አለበለዚያ አንድ መንፈሳዊ ሰው ከምንም በላይ የእግዚአብሔርን መንግስትና ጽድቅ መፈለግ እንዳለበት ጌታ ራሱ አስተምሮናል። አይደለም ቅድምም ጠቅሰነዋል እሱን ክፍል አስቀድማችሁ በነገራችሁ ላይ ክፍሉን ላችሁ ስታነቡ መጀመሪያ የቱ ጋር የባንክ አካውንት ሊኖራቸው እንደሚገባ አወራ። ይሄ በሚጠፋ ቦታ ኢንቨስት እንዳያደርጉ ስለ ኢንቨስትመንት ጥሩ ፕሪንሲፕል ሰጣቸው። ቀጥሎ ደግሞ ምድር ላይ የሰው ልጆች ትምህርት ሊወስዱባቸው የሚገባ ነገሮችን ማስቀመጥ ጀመረ። ለምሳሌ በሜዳ ሳር ጀመረ። ሳር ታውቃላችሁ አይደለም? ሳር ከወፎች ያነሰ ነው። እግዚአብሔር ለሳር የሚያስባል አለ። ከዛ ደግሞ አለፈና የሰማይ ወፎችን እንደምሳሌ፣ ከዛ ደግሞ አይዛብ የሚባሉት ፋይናል ወደኛ የቀረቡት አለ ነው። የእግዚአብሔር ሕይወት ብቻ ነው የለባቸው እንጂ እንደኛ በሁለት እግር የሚሄዱ ናቸው። ፋይናሊ ወደ አይዛብ ሁሉ መጣና አይዛብም እኮ እነዚህን ነገሮች ይፈልጓል። በዚህ ዓለም ውስጥ ለእኛ በአካል በሕይወት ለመኖር የሚያስፈልጉትን ነገሮች ሁሉ እግዚአብሔር ቴከር እንደሚያደርግ ሲናገር ጌታ ምን አለ? አሁን እናንተ ስለ እነዚህ ነገሮች አይደለም መጨነቅ ያለባቸው። እግዚአብሔር ወደዚህ ምድር ከፈጠራችሁ እድሜ እየሰጣችሁ ቀን በቀን እያኖራችሁ ካለ መፈለግ ያለባችሁ ጽድቁንና መንግስቱን ነው። ተጨማሪ እድሜ ካላችሁ ተጨማሪ የምትኖርበትን ይሰጣል፣ ያውቃል። ኦልሬዲ አይዛብም እኮ የሚለፉላቸው ነገሮች ናቸው ነው እነዚህ። እኛ ከዚህ ዓለም ሆነን ከዚህ ዓለም የተለየ መሆናችን መታወቅ ያለበት በዚህ ነው ማለት ነው። የእኛ ፕራዮሪቲ ብንበላም ብንጠጣም ፕራዮሪታችን ምንድን ነው? የእግዚአብሔር መንግስት ነው። ለምን የማያልቅ ቀን የማይቆጠርበት ሌላ ዓለም አለ እያልን ነው። ይህንን ሲሪየስ ልናስበው ይገባል። እውነት የምረን ነው እንደ ለማለት እኮ አይደለም። የእግዚአብሔር ቃል እውነት ነው ብለን አይደለም እንዲያመን ነው። እውነት ነው ብላችሁ ካመናችሁ በዚህኛው የህይወት ከመጋረጃ ወዲህ እየኖርን ያለ ነው ህይወት እዚህ ግባ የሚባል አይደለም። የእውነት ጊዜ የማይቆጠርበት ዓለም በእግዚአብሔር ዓለም እንዳለ ካመናችሁ ማለት ነው። ስለዚህ እግዚአብሔር አለ፣ የእግዚአብሔር ዓለም ነው ይህንን እኛ ያለንበትን የሚገዛው ካልን ሁልጊዜ ትኩረታችን የት ነው መሆን ያለበት? የእግዚአብሔር ዓለም ጋር ነው መሆን ያለበት። ስለዚህ ይህን የእግዚአብሔር መንግስት ዋነኛው የመፈለጊያ መንገድ ጸሎት ነው አንደኛው ማለት ነው። ጸሎት ነው አንደኛው። ስለዚህ ጌታ እንዳስተማረን መንግስት ትምጣ ማለት መቻል አለብን። መንግስት ትምጣ። ጠዋት ከእንቅልፋችሁ ስትነሱ በቃ ዛሬ ወደ ስራ እየሄድኩ ነው መንግስት ትምጣ በቃ የመንግስቲን ስራ በእኔ በኩል አልፈስራ ማለት መቻል አለብን። ወደ ሶስተኛውና ወደ መጨረሻው ሐሳብ እንምጣ። እሺ ስለ መንግስቱ አሰብን ለምንን ቀጥሎ ደግሞ ስፔሲፊካሊ ደግሞ ፈቃዱን መጠየቅ አለብን። መንግስቱ ሁሉን ትገዛለች we know that ነገር ግን እኛ ደግሞ we are limited by space and time አይደል? በቦታና በጊዜ ተመጠነን በየት በኩል ወጣ በየት በኩል ልግባ ምንን ልጨብጥ ምንን ልያዘው ለማለት ደግሞ ስፔሲፊካሊ በእያንዳንዱ ለታው እንቅስቃሴያችን ምን ያስፈልገናል ፈቃዱን መለየት ያስፈልገናል። መንግስቱ ኦቨርኦል ትምጣ ግን ደግሞ ፈቃዱ ስፔሲፊካሊ ይምጣ ግልጽ ያርግልን መሆን የሚገባውን ሁሉ ግልጽ ያርግልን። ፈቃዱ በየት እንደሆነች በሰማይ እንደሆነች እንዲሁ በመንግስቱም ሁለት ዓለም አለን ብለና በዚህ ዓለም ላይ ነው ወደዛ ትራንዚሽን ልናደርግ ማለት። ስለዚህ በዛ ዓለም ውስጥ እግዚአብሔር እንዲሆን ለዚህኛ ወርክሾፕ ዓለም የሚያስባቸውን ነገር ቢገልጥልን ንሚያችን አይባክንም ግዛችን አይባክንም ቀጥታ ወደ ገደለው የገባን ነገሮችን በአግባቡ መስራት እንችላለን ማለት ነው። ይሄ ቀላል ጸሎት እንዳይመስላችሁ። እንዲያውም እስካሁን ከነገርኳችሁ ከሁለቱ ነጥቦች ልቅ አብዛኛውን ጊዜ ክርስቲያን ምንድነው ማውቁን ፈልገው እግዚአብሔር ፈቃድ አይደል? እያንዳንዱ ነገር ለማድረግ ፈቃዱ ይሆንልኝ። ስለዚህ ይሄ ቅድሚያ ሊወስዱ ከሚገቡ ጸሎቶች አንዱ ነው። ስለ እንጀራ ከመለመናችን በፊት ቅድሚያ ሊወስዱ ከሚገቡ ጸሎቶች አንዱ ፈቃዱ ይገለጥ ፈቃዱ ይሆንልኝ ነው። ልክ በሰማይ እንደሆነች በዚህም ዓለም ትሆን። ስለዚህ ይሄ በጣም ወሳኝ ነገር ነው። እግዚአብሔር ለእያንዳንዳችን ያለው የፈቃዱ ምክር በህይወታችን ግልጽ እንዲሆንና በእለታዊ ኑሯችን እንድመራን መጸለይ መቻል አለብን። በድንግዝግዝ በጨበጣ እንዳይሆን ማለት ነው። መጽሐፍ ቅዱስ ይናገራል ሐዋርያው ጳውሎስም ተናግሯል ይሄኛው ክፍል ላይ እንደ ስጋ መኖር እንደማይገባን ለስጋ ለመኖር እንዳልተጠራን አንዴ ክርስቶስን ከተቀበልና ወደ ክርስቶስ ዓለም ከገባን ከዚህ ከስጋ ዓለም ሊያላቀቀን እንደሆነና መጨረሻ ላይ ምን አለ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። የስጋንም ድምጽ የእግዚአብሔርን ድምጽ መለየት መቻል አለብን። አሁን ፈቃዱን ስንለምን መንፈስ ቅዱስ ይምራን ማለታችን ሊሆን ይችላል ማለት ነው። ሌላ ነገር ጋር ፈቃዱ በሰማይ እንደሆነች በዚህም በምድር ትሁን በእኔ ቤት ትሁን በህብረታችን ትሁን በአገር ላይ ትሁን ስንል ምን ማለታችን ነው? መንፈስ ቅዱስ የመንፈስ ቅዱስን ድምጽ አለማምደን ማለት ሊሆን ይችላል። እንደው እንተርጉመው ከተባለ ማለት የእግዚአብሔር ፈቃድ በመንፈስ ቅዱስ በኩል ስለሆነ የሚገለጠው ማለት አያችሁ እዚህ ጋር ምን ይላል? ወንድሞች ሆይ ግዴታ አለብን። ይሁን እንጂ እንደ ስጋ እንድንኖር ለስጋ አይደለም ያ ግዴታ። እንደ ስጋ ብትኖሩ ትሞታላችሁና ክፉ የሆነውን የስጋ ስራ በመንፈስ ብትገሉ ግን በህይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና ጌታ ኢየሱስ ክርስቶስን የተቀበለና ክርስቶስን የሚከተል ሰው በመንፈስ ቅዱስ መመራት መቻል አለበት። ለዛ ነው ፈቃዱ በሰማይ እንደሆነች እንዲሁ በምድር ትሁን ብለን መጸለይ አለበት። እግዚአብሔር በመንፈስ ቅዱስ ድምጽ ነው የሚመራ። በእግዚአብሔር ቃል ድምጽ ነው የሚመራን፣ በተጻፈው ቃሉ ነው የሚመራን። ግን ከዚህ በፊት ኦሬዲ ተመረናል። ጌታን በመከተል ሂደት ውስጥ አንደኛው ከኛ የሚጠበቀው እርምጃ ቃሉን መሞላት ነው ብለናል። መንፈስ ቅዱስ ቃሉን ስንሞላ ከዚህ ቃል እየወሰደ ነው አቅጣጫ የሚያሳየን፣ ከዚህ ቃል እየወሰደ ነው ምንም ያደርገን፣ አሳሰባችንን የሚቀርጸው አቅጣጫ የሚጠቁመን ማለት ነው። ስለዚህ መንፈስ ቅዱስ የእግዚአብሔርን ፈቃድ እንድንኖር ሊመራን ስለሚችል ለመንፈስ ቅዱስ ራስን ማስገዛት እንደገናም ደግሞ ፈቃድን ገለጥልን ብለን መለመን ከኛ ይጠበቃል። የእግዚአብሔር ፈቃድ በምድር እንዲሆን በጸሎት ከመጠየቅ በተጨማሪ ባለፈው ከተመለከትነው ማለት ነው ቃሉን መሞላት ለምን ይጠቅማል ብለን አይምሮን ያድሳል። መጠየቅ በሚገባና በማይገባ መሐከል እንድንለይ ይረዳናል። እሱ ብቻም አይደለም አይምሮአችን ሲታደስ ንግግራችን ልክ ቃሉ በሚጠይቀው መልኩ መሆን ይጀምራል። እግዚአብሔር በእኛ የመስራት እድሉ እየሰፋ ይሄዳል ማለት ነው። በሌላ አነጋገር ምታቆት ክፍል ነው መልካም ደስም ያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ እና ለማተም ሰሉ ይላል። አሁን ቀድም ፈቃዴ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ የእግዚአብሔርን ፈቃድ ለማወቅ አለ። እዚህ ደግሞ የእግዚአብሔርን ፈቃድ ለማወቅ ደግሞ በአንድ በኩል ምን ይተበቅባችኋል አለ። አሳሰባችሁ ፓራዳይሙ ሺፍት ማድረግ አለበት። ያሳሰብ መንገዳችሁ ወርልድ ቪዋችሁ መለወጥ አለበት። እንደ እግዚአብሔር ዓለም የሚያስብ አሳሰብ ያስፈልጋችኋል አለ። ክብር ለእግዚአብሔር ይሁን። አሁን እናጠቃለሁ። እንግዲህ ጌታ ያስተማረን ጸሎት ነው። ክርስቶስን የሚከተል ሰው ክርስቶስን እስከ ጥግ ለመከተልና በመጨረሻም ሩጫውን ጨርሻለሁ ለማለት ለመብቃት የሚረዱ እርምጃዎችን እያየን ነው። ጸሎት ነው ብለናል። ለጸሎት ደግሞ ጌታ አስተማረውን ጸሎት እንደ ሞዴል ጸሎት ወስደናል። የዛሬው ሐሳብ ውስጥ የእግዚአብሔር መንግስት ላይ ትኩረት አድርገን ቅድሚያ መለመን አለብን ብሎ ጌታ ባስተማረው መሰረት እነዚህን ሶስቱን ነገሮች አይተናል። መጀመሪያ ስለ እግዚአብሔር ስም ማሰብ ስንጀምር ትኩረታችን ሙሉ በሙሉ ወደ እግዚአብሔር ቅድስና ይገባና መልሶ እኛ ራሳችንን እንድና ይረዳናል አለ። ቀጥሎ መንግስቱ ደግሞ በዚህ ዓለም እንዲሆን የእግዚአብሔር መንግስት የእግዚአብሔርንም ዓለም ይሄንንም ይገዛ ግን በዚህ ዓለም የእግዚአብሔር መንግስት እንዲገለጥ መጠየቃ። ቀጥሎ ደግሞ ስፔሲፊካሊ ፍቃዱ ወደኛ ህይወት ደግሞ መገለጥ አለበት አለን ማለት ነው። እና ሌላው ቀደምም መንሽን አድርጌያለሁ የጸሎቱ ቀደም ተከተል ጀምር ዋጋ አለ። ዝም ብሎ አይደለም፣ ዝም ብሎ ቃላት ተሰካክተው አይደለም። ጌታ ኢየሱስ እንዲህ በሉ ቀጥሎ እንዲበሉ ቀጥሎ እንዲበሉ ያለበት ምክንያት አለውና ቀደም ተከተሉ ጀምር ፋይዳ ስላለው እግዚአብሔርን እንዴት መቅረብ እንዳለብን መጀመሪያ ምን መለመን እንዳለብን ቀጥሎ ምን መለመን እንዳለብን ተቀምጦልናል። ስለዚህ ጌታ ብረዳ በሚከተለው ደግሞ ምድራዊ ህይወት ላይ ያተኮረው የጸሎቱን ክፍል ነው ምናየው። ጌታ ኢየሱስ ባርካችሁ፣ በጣም ታግሳችሁ ስለሰማችሁ ተባረኩ። ቆመን እስክንጸልይ እግዚአብሔር እንደረዳ የሚገባውን እንድንለምን፣ አሜን። የሚገባውን እንድንለምን። አንዳንድ ጊዜ አስቸጋሪ ነው እኮ ጸሎትም ችግር ነው። እስኪ ቆም በሉና የጌታ መንፈስ ወደ ሐሳባችሁ በሚያመጣው አንጻር ጸልዩ። ከዚህ አሁን ካወራነው አንጻር በተለይ የሆነ ጉዳይ ሲኖር የሆነ ጭንቁስ ሲኖር ወይም ደግሞ በእግዚአብሔር ፊት ማኖር የሚገባን ነገር ሲፈጠር አስቀድመን ጌታ ባስተማረን መሰረት ነው ወይ ትኩረታችንን አጀስት አድርገን ከዛ በኋላ መጠየቅ የሚገባንን የምንጠይቀው ምላውን ራሳችሁን እንድትጠይቁ ፈልጋለሁ። በዚህ መንፈስ ሆነን እንጸልያለን። ጌታ መልካም ነው ወገኖች፣ ጌታ መልካም ነው። ቃሉ ዝም ብሎ አይደለም የሚመጣ፣ መጽሐፍ ቅዱስም ይናገራል እኮ እግዚአብሔር ምን አለ? በረዶና ዝናብ ከሰማይ ወርዶ የምድርን ፊት እንደሚያጠጣ ምድርም ቡቃያን እንድታበቅል እና እንድታፈራ እንደሚያደርግ ካፌ የሚወጣው ቃልም እንዲሁ ነው ብሏል እግዚአብሔር በትንቢተ ኢሳያስ ምዕራፍ 55 ውስጥ ቁጥር 10 አካባቢ። በረዶና ዝናብ ለረጅም ጊዜ በጋ ሆኖ ከቆየ በኋላ ዝናብ ይሄ ተሰነጣጥቆ ድርቅ ያለውን መሬት መጥቶ ሲያርፍበት ከጥቂት ጊዜ በኋላ ውሃ ማግኘቱን ይመሰክራል። አይደለም ይለመልማል፣ የምድር ፊት ይለመልማል። የእግዚአብሔር ቃልም እንዲህ የሚታይ ግልጽ የሆነ ለውጥ ማምጣት ይችላል ነው እግዚአብሔር እያለ ያለው። እኛ ክርስቶስን የምንከተል ሰዎች ነን፣ ከጌታ ጋር የምንጓዝ ሰዎች ነን። እስከ ፍጻሜው ድረስ ከእሱ ጋር ተጉዘን መጨረስ አለብን ብለን የምናምን ሰዎች ነን። እሱን በመከተል ሂደት ጸሎት በጣም ወሳኝ ሚና አለው። በትጋት ነው መጸለይ ያለብን፣ እንዲሁ አልፎ አልፎ ሲሰማን ሳይሆን ጸሎት ውስጣችን ቢፈልግም ባይፈልግም መጸለይ ያለብን። ስንጸልይ ግን አካሄድ አለው፣ አቀራረብ አለው። ስለዚህ ቅድሚያ መውሰድ ያለበት ራሳችንን በእግዚአብሔር ቅድስና መፈተሽ እና ማስተካከል ነው። ቅድሚያ መውሰድ ያለበት አሳይመንት አድርጎ እግዚአብሔር ምድር ላይ ጌታ የሰጠንን ነገር ማድረግ እንድንችል የመንግስቱ ተባባሪ እንድንሆን መንግስቱ እንድትገለጥ መለመን ነው። በፈቃዱ እንድመራን መለመን ነው። ከዛ በኋላ ነው ዳቦም ከሆነ ያስፈልገን ዳቦውን መጠየቅ ያለብን፣ ጤናም ከሆነ ያስፈልገን ጤናውን መጠየቅ ያለብን። ጣልቃ እንድገባበት የምንፈልገው ጉዳይ ካለን እግዚአብሔርን ጣት የእግዚአብሔርን ጣልቃ ገብነት መጠየቅ የሚገባን ከዛ በኋላ ነው። መቅደም ያለበት ይቀድማል። አሜን። መቅደም ያለበት ይቀድማል፣ መከተል ያለበት ይከተላል። አናዟዟርም፣ ማዟዟር አይገባም ወገኖች። ቅደም ተከተሉን አናፋልስም። ጌታ እንዳስተማረን አስቀድመን መንግስቱና ጽድቁ ላይ ትኩረት እናደርጋለን። የሚጨመረው ላይ ብዙ ትኩረት አናደርግም። አያችሁ፣ የሚጨመረው ላይ ትኩረት ስታደርጉ ጠላት ብዙ ክፍተቶችን ሊከፍትና ሊያሳያችሁ ይችላል። ጉድ ልትሆኑ ትችላላችሁ። የሚጨመረው ላይ ትኩረት ላድርግ ካላችሁ ጉድ ይፈላል፣ ዝርዝሩ አያልቅም። ስለዚህ እድሜያችሁን ሊያባክን ይፈልጋል ጠላት በዛ። አንፈቅድም። አሜን፣ አንፈቅድም። ጌታ እንዳስተማረን ነው የምንኖረው። ቢሰጠኝ ባይሰጠኝ አይ ዶንት ኬር ሪሊ። ምክንያቱም ምን ብሏል እሱ? እነዚህ ነገሮች ይጨመራሉ። እስኪ መጀመሪያ አንተ ጽድቅን እና መንግስቱን ፈልግ። የእግዚአብሔርን ጽድቅ የእግዚአብሔርን መንግስት ፈልግ። ከእግዚአብሔር ጋር አካሄድን ማስተካከልን ፈልግ። ለእግዚአብሔር መገዛትን ፈልግ። እንደ እግዚአብሔር ፈቃድ መውጣት መግባትን ፈልግ። እንጀራ እንደሚያስፈልግ ያውቃል። ምክንያቱም እድሜ በመጽሐፉ ተጽፏል። በረሃብ አትሞትም። ሁለት ቀን እግዚአብሔር ምግብ ባይሰጥህ፣ ሶስት ቀን ምግብ ባይሰጥህ አትሞትም በረሃብ። ምክንያቱም እድሜህን የወሰነው እሱ ነው። ስንት እንደምትኖር ያውቃል። ስለዚህ እሱ ለሱ ቁም ነገሩ አይደለም። ሲያስፈልግ የሚያስፈልገንን ሁሉ እግዚአብሔር ይሰጠናል። ነገር ግን የኛ ኃላፊነት ጽድቅና መንግስቱ ላይ ፎከስ ማድረግ ነው። ትኩረቱን ካስተካከልን ትክክለኛ ተግባራችንን የፈጸምን ጌታ ካገኘን የኛን ህይወት ሰሰኝ ለማድረግ የሚያስፈልገውን ሁሉ እሱ ጨምራለሁ ብሏል ኦልሬዲ። እናመሰግናለን ቅዱስ እግዚአብሔር አባታችንና አምላካችን በቃሌ ወደኛ ስለመጣ በድካማችንም ቢሆን ጌታ አልፈ በእኛ ልትሰራ መስመር ያሳየን ስላል አጣጣ ያሳየን ስላል እናመሰግናለን። ጌታ ሆይ እንዴት መለመን እንዳለብን ምን ማስቀደም እንዳለብን እንዴት ወደ አንተ መቅረብ እንዳለብን ራሳችንን በምን መልኩ መፈተሽ እንዳለብን ወደ አንተ ስንቀርብ ምን ማስቀደም እንዳለብን በቃሌ ስላስተማርከን እናመሰግናለን።
አሜን።
ጌታ ሆይ ህይወታችንን ሁለመናችንን ለአንተ የሰጠነን ካንተ ጋራ እስከ መጨረሻው ለመጓዝ የቆረጥን ልጆችህን ጸጋህን እንድታበዛልን እንለምንሃል። ይህ ውሳኔያችን ህይወታችን ላይ ጌታ ሆን ብለን የወሰነው ውሳኔያችን በተግባር በህይወት በሚታይ ተጨባጭ የህይወት አካሄድ እንዲደገፍ ጸጋህን አብዛልን። ለዛች ሴት እንደተናገርካት እኔ ከመሰጠው ውሃ የሚጠጣ የህይወት ውሃ ምንጭ ከወዱ ይፈልቃል ብለሃል። ካንተ ተጠተናል አቤቱ ጌታ ሆይ ከኛ ውስጥ ደግሞ ህይወት ይውጣ። ለራሳችን ብቻ ኖረን ትርጉም የሌለው ህይወት እኛ መኖር አንፈልግም። አሳይመንት እንዳለ ይገባናል። በእኛ አልፈ የሰዎችን ህይወት መንካት እንደምትፈልግ እናውቃለን። በእኛ አልፈ ሰዎችን ወደ ብርሃን ለመሳብ እንደምትፈልግ እናምናለን እናውቃለን። በናዝሬቱ በጌታ በኢየሱስ ክርስቶስም በእያንዳንዳችን ውስጥ አንተን ከመመናችንና ከምንጭ ከመጠጣታችን የተነሳ በእያንዳንዳችን ውስጥ የተከፈተው የህይወት ውሃው ምንጭ አሁን መብሎቅለቅ ይጀምር። አሁን ማለም ለመጀመር ዙሪያ ገባውን መንካት ይጀምር። ጌታ
አሜን።
በተፈጥሮው ዓለም እንኳን እግዚአብሔር አባታችን አምላካችን ወንዝ ያለፈበት ምንጭ ያለፈበት ግራቀኙ ለምለም ነው። ግራቀኙ ህይወት አለው። ቅዱስ እግዚአብሔር አባታችን አምላካችን የሰጠህን ህይወት እኛ ብቻ ደስ ተሰኝተንበት አቅማችን ከኛውስ ሙጥጥ ስለ ወደ አንተ እንድንመጣ አይደለም። በናዝሬቱ በጌታ በኢየሱስ ክርስቶስ በእውነት አንተ ከምትሰጠው ህይወት የሚጠጣ ሰው እንደገና ከሱ ውስጥ ወጥቶ ሌሎችን የሚነካ የሌሎችንም ህይወት ወደ አንተ የሚያቀርብ እንደምንጭ ሆኖ የሚፍለቀለቅ ወንዝ በሆድ ውስጥ አለ ብለሃል። በእያንዳንዳችን ውስጥ የህይወት ውሃ ምንጭ ካለ በናዝሬቱ በጌታ በኢየሱስ ክርስቶስም እንፈቅዳለን። በእኛ አልፈህ ግራቀኛችንን አንተ አለምልም። በኢየሱስ ክርስቶስም ጌታ የደረቀ የተጠማ በግራችንና በቀኛችን በኢየሱስ ክርስቶስም አይኑር። በእኛ በኩል አልፈህ ህይወትህን አጋባ ጌታ። በእኛ በኩል አልፈህ ህይወትህን አጋባ። በእኛ በኩል አልፈህ ጌታ ተስፋ ስጥ። በእኛ በኩል አልፈህ ከጨለማ አውጣ። በእኛ በኩል አልፈህ ህይወትን ስጥ ጌታ።
አሜን።
ኖድሃለን እና መሰግነሃለን።
ሃሌሉያ።
አቤቱ ጌታ ሆይ እስከ ህይወታችን ጫፍ እስትንፋስ በእኛ ውስጥ እስካልደረስ ጌታ እንደውደድን ፍቅራችን እለት በእለት እየጨመረ ላንተ ፍቃድ መገዛታችን እለት እለት እየጨመረ አቤቱ ጌታ ሆይ በንቃት አቤቱ ጌታ ሆይ እንድናገለግልና በመድር የምትሰጠንን እድሜ ሁሉ ሳናባክነው እንድንጨርሰው ጸጋህን አብዛለን።
አሜን።
እንወድሃለን ከፍ ከፍ እናደርጋለን። ቀሪ ዘመናችን ሁሉ ጌታ ሆይ ላንተ አሳልፈን ሰጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም መልሰን ጸለይን። አሜን። ጌታ ይባርካችሁ።